Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ ሲ ጋቢና ትገኛለች።
ሰላም እንደምናመሻችሁ። በዛሬው ዝግጅታችን በመላው ዓለም በመከበር ላይ የሚገኘውን ዓለም አቀፉን የፕሬስ ነጻነት ይዳስሳል። ዘገባዎች ይኖሩናል።
በኢትዮጵያ መዲና በአዲስ አበባ በተለያዩ ቦታዎችም ታስቦውላል። በዚህ ጉዳይ ላይም ዘገባ ይኖረናል። የሶማሊያው ፕሬዝዳንት ሙሐመድ አብዱላሂ ሙሐመድ ወይም ፎርማጆ በኢትዮጵያ በጉብኝት ላይ ይገኛሉ። እንደደረሰን ዘገባውን ለእናንተ እናቀርባለን።
የኢትዮጵያው አስቸኳይ ጊዜ አዋጅ ባለፈው ዓመት በኦሮሚያ ክልል ተጀምሮ ወደ ሰሜኑ የአማራው ክልልና ከዛም ወደ ደቡብ ከተዛመተው ህዝባዊ አለመረጋጋት ጋር በተያያዘ ለብዙ ሺህ ሰዎች ወህኒ መውረድ ምክንያት ሆኗል። ከታሳሪዎቹ መካከል ጋዜጠኞችና ጦማሪያን ይገኙበታል።
ይህን በማደርግበት ጊዜ ከአካባቢ ባለስልጣናት፣ ከኮማንድ ፖስት እና ከደህንነት ባለስልጣናት ብዙ ማስጠንቀቂያዎች ደርሰውኛል። የማደርገውን ሁሉ ባቆም ለነርሱ ዛቻና ማስፈራሪያ እጅ መስጠት ይሆናልና ማስፈራራታቸውን ለመቋቋም መፍትሄው መጻፍ ነበር።
በአምቦ ዩኒቨርሲቲ መምህር የሆነውና በኢንተርኔት አምደኝነቱ የሚታወቀው ስዩም ተሾመ ለጀርመን ድምጽ ሬዲዮ የኢትዮጵያ መንግስት እንከን በመንገሩ ለሁለት ወራት እስር ቤት ቆይቷል።
I have met a lot of youngsters who were severely beaten and tortured.
ያሁን ከፍተኛ ድብደባና ወከባ የደረሰባቸውን አያሌ ወጣቶች አግኝቻለሁ። እንድናገርላቸው ግድ የሚለኝን ብዙ አሳዛኝ ታሪኮች ሰምቻለሁ። ስለዚህ ለድምጽ አልባዎቹ ልናገርላቸው ኃላፊነት አለብኝ።
የዞን 9 ጦማሪው በፈቃዱ ኃይሉ በሽብርተኝነትና ጽሁፎችን አመስ ቀስቅሰዋል በሚል ሁለት ጊዜ ታስሮ የተፈታ ነው።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንግዲህ ዛሬ የዓለም አቀፍ የፕሬስ ነጻነት የሚከበርበት ቀን ነው። ዜናዎቻችንም እሱ ላይ ያተኮሩ ይሆናሉ። ዓለም አቀፍ የፕሬስ ነጻነትን እለት ምክንያት በማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ይህንን መልእክት አስተላልፈዋል። ጋዜጠኞች እጅግ በጣም አደገኛ በሆኑ ቦታዎች እየተገኙ ድምጽ ለሌላቸው ድምጽ የሚሆኑ የህዝብ ልሳን ናቸው ብለዋል። ዜናውን ትዝታ በላቸው አዘጋጅተዋለች።
የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጋዜጠኞች ሙያቸውን በሚያከናውኑበት ወቅት ለስም መጥፋት፣ ለወሲብ ጥቃት፣ ለእስራት፣ ለድብደባና ሁኔታው የከፋ ሲሆን ደግሞ ለሞት የተጋለጡ መሆናቸውን ጠቅሰው ይህ ጥቃት እንዲቆም ጥሪ አድርገዋል።
On World Press Freedom Day, I call for an end to all crackdowns against journalists.
በዚህ በዓለም የፕሬስ ነጻነት ቀን ጋዜጠኞች ላይ የሚሰነዘር ጥቃት ሁሉ እንዲቆም ጥሪ አደርጋለሁ። ምክንያቱም ነጻ ፕሬስ ሁሉም በእኩልነት ሰላምና ፍትህ እንዲኖረው የሚያረጋግጥ ነውና የጋዜጠኞችን ደህንነት ስንንከባከብ ቃሎቻቸውና ምስሎቻቸው ዓለማችንን በአውንታዊ መልኩ ሊለውጡ ይችላሉ።
የመንግስታቱ ድርጅት ዋና ጸሐፊ ዓለም የመገናኛ ብዙሃን ነጻነት የሚንከባከቡ መሪዎች ያስፈልጓታል ብለዋል። የተዛቡ መረጃዎችን ለማስተካከል፣ እውነትን የማወቅ መብታችንን ለመንከባከብ ሁላችንም ዘብ መቆም አለብን ብለዋል አንቶኒዮ ጉተሬሽ።
የኤርትራ መንግስታት የታላቁ የፕሬስ ነጻነት ሽልማት ተሸላሚ የሆነውንና ላለፉት 16 ዓመታት በእስር ላይ የሚገኘውን ጋዜጠኛ ዳዊት ኢሳሐቅን መልቀቅ አለበት ሲሉ አንድ የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት አሳሰቡ። የመንግስታቱ ድርጅት ኤርትራ ሰብአዊ መብት ይዞታ ልዩ መርማሪ ሺላ ኪታሩት የዘንድሮ የ2017 ዓለም የፕሬስ ነጻነት ሽልማት ለታሳሪው ጋዜጠኛ ኢሳሐቅ ዳዊት መስጠቱን ምክንያት በማድረግ باوتوت مغلچا يا اسمرا بالسلطانات ليلوچونم بهغوت منغد ياسرواچون بوملو اندي لقو طيقوال لغازيتنيا داويت يساق يتسطاون يونيسكو نا يا غولي يرامو كانو يا عالم يا بريس نصانات شلماتنا 25000 دولار يا غازيتنيا ولج بيت يلم داويت تگينتا تقبلالچ.
Today I'm here with you to honor my father and colleagues in similar situations.
ዛሬ አባቴንና ተመሳሳይ ሁኔታ ውስጥ የሚገኙ ባልደረቦቹን ከናንተ ጋር ለማክበር እፊታችሁ ቆሜያለሁ። ለሰባዊ መብቶች፣ ለዲሞክራሲና ለመናገር መብት መከበር የሚደረገውን ያልታከተ ጥረት ለማክበር እፊታችሁ ቆሜያለሁ። የሽልማት ለአባቴ ስራና እንደሱ የሌሎችን መብት ለማስከበር ለቆሙ እውቅና የተሰጠበት ነው። ከፍተኛ ኩራት ጥልቅ የመባረክ ስሜትና ምስጋና ይስማኛል።
ሺላ ኪታሩት የኤርትራ ባለስልጣናት ያለ ህጋዊ መሰረት ሰዎችን የማሰር ተግባራቸውን ባስቸኳይ ማቆም አለባቸው ብለዋል። የስዊድን ዜጋ የሆነው የ52 አመቱ ጋዜጠኛና ደራሲ ዳዊት ከኤርትራ ነጻነት በኋላ ወደ አስመራ በመመለስ የመጀመሪያው ነጻ ጋዜጣን ሰቲትን ከመመሰረቱት አንዱ ነበር። ጋዜጠኛው የታሰረው እንደ አውሮፓውያን አቆጣጠር መስከረም 2001 ዓመተ ምህረት የኤርትራ መንግስት 15ቱ በሚታወቁትን የፖለቲካ ሰዎች ጋዜጠኞችና ተቾችን ባሳደደበት ወቅት ሲሆን አንዳንዶቹን በቁጥጥር ስር የማሰቃየት ተግባር ፈጽሞባቸዋል። ደብዛቸው የጠፋ መኖራቸውን ልዩ ራፖርተሯ በመግለጫቸው አተተዋል። ከታሰረ በኋላ በ2005 ማለት ከ12 አመታት በፊት ለመጨረሻ ጊዜ የታየው ዳዊት በአሁን ወቅት የት እንዳለ አይታወቅም። በመጨረሻም አልሸባብን በሁለት አመታት ውስጥ ለማሸነፍ የሚያስችል ስልት ማዘጋጀታቸውን የሶማሊያው ፕሬዝዳንት መሐመድ አብዱላሂ ፎርማጆ አስተዋቁ። በሶስት ቀናት ይፋዊ የሥራ ጉብኝት አዲስ አበባ የገቡት ፕሬዝዳንት መሐመድ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተወያይተዋል፣ መግለጫም ሰጥተዋል። ሙሉ ዘገባውን በምሽቱ 3 ሰዓት ፕሮግራማችን ተከታተሉት። አድማጮች ለሰዓቱ ያዝናቸው ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የካፊና ኩሳችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ እንሻገርንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ዛሬ ዓለም አቀፉ የፕሬስ ነጻነት ቀን ተከብሮ ውሏል። በኢትዮጵያ መዲና በአዲስ አበባ በተለያዩ ቦታዎችም ታስቦ ውሏል። ከነዚህ መካከል አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ ይህንን ቀን በማሰብ ዓለም አቀፍ የፕሬስ ባለሙያዎችና ጋዜጠኞች በድረገጽ የታገዘ ውይይት አካሂደው ነበር። መለስካቸው አማሃ በቦታው ተገኝቶ ነበር። አሁን በስልክ ዝርዝሩን ይነግረናል። መለስካቸው እንደምናመሽ።
እንደምናመሽ መስታወት።
እንግዲህ በውይይቱ ላይ ተገኝተህ ነበር። ለውይይት የተነሱት ነጥቦችና ጎልተው የወጡት ነጥቦች ምን ምንድን ነበሩ?
እንግዲህ በአሜሪካ ኤምባሲ የዓለም የፕሬስ ነጻነት ቀን የተከበረው በድረገጽ ውይይት ነበረ። በዓለም አቀፍ ደረጃ የፕሬስ ነጻነት ያጋጠሙትን ፈተናዎች በዚህ ውይይት ተነስተዋል። ለምሳሌ ባለፈው ዓመት ብቻ 259 ጋዜጠኞች ከስራቸው ጋር በተያያዘ ምክንያት ታስረዋል። በስራቱ ደግሞ ከመንግስት የሚነሳ ክስ መሰረተው ይህን የዘረዘሩት የሲፒጄ ኃላፊነት ላይ የሚገኙ ዶክተር ከፕቲኒ ራጅ ናቸው። 48 ጋዜጠኞች ደግሞ ስራቸውን ስለሰሩ ብቻ ተገድለዋል። በፖለቲካ ዙሪያ፣ በሙስና ዙሪያና በመሳሰሉት መዘገብ በብዙ ሀገሮች ላይ በጋዜጠኞች ላይ አደገኛ የሆነ ችግር ይፈጣል። ይህንንም የገለጹት እኒሁ የሲፒጂ ኃላፊ ናቸው። ይሄ ነው እንግዲህ በዛን ጊዜ የተነሳው። የተለያዩ ጥያቄዎችም ተነስተው ነበረ።
በውይይቱ ላይ በርካታ ተሳታፊዎች እንደነበሩ ነው መረጃ የደረሰን እና እነዛ ተሳታፊዎች እነማን ነበሩ? ከየት ሀገርስ ነበር? ጥያቄው ለተነሱ ጥያቄዎችስ ምላሹን የሚሰጡት እነማን ነበሩ?
ለተነሱ ጥያቄዎች ምላሹን የሚሰጡት ቅድም ለጠቅስ እንደሞከርኩት ከሲፒጄ ዶክተር ከትኒ ራጃ እና ሌላው ታዋቂ ጋዜጠኛ ናቸው ሚስተር ሉዊስ ነው ሚስተር ሪቻርድ ሉዊስ ይባላሉ። ከተለያዩ ዓለም ክፍሎች ነው ሰዎች ሲጠይቁ የነበሩ። በተለይ ግን በቪዲዮ ሲጠይቁ የነበሩት ከአቡጃ ናይጄሪያ፣ ከቲራና አልባኒያ ነበሩ። በተረፈ ከአፍሪካ ለምሳሌ ከኢትዮጵያም የቀረበ ጥያቄ አለ። ከሴራሊዮን ከመሳሰሉ ሀገሮች ብዙ ጥያቄዎች ተነስተው
እንሺ በአዲስ አበባ በሌሎች ቦታዎችም ይህ የፕሬስ ነጻነትን በማስመልከት ተከብሮ እንደዋለ መረጃ ደርሰውን ነበር። መረጃው አንተ ካለ ብታደርሰን።
እንግዲህ በአዲስ አበባ በሌላ አካባቢ እለቱን ተከብሮ ያወቁት ዛሬ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን 7 ሰዓት ዜና ወጃ ላይ ከተመረከቱ ዜና ነው። እና በእንግዲህ ዛሬ እንደተመረከቱት እለቱ ሲታሰብ አንድ በፍሪደም ሃውስ የተዘጋጀ ጥናት ወይም ከዚህ ጥናት ጋር የዚህ ጥናት መሰረት ያደረገ ሌላ ጥናት ቀርቧል። በዚህ ጥናት መሰረት ኢትዮጵያ በአሁኑ ጊዜ በጋዜጦች ረገድ በተለይ በህትመት ጋዜጠኝነት ረገድ በጣም እያቆለቆለ መሄደ፣ ጋዜጦች ቁጥራቸው እየመነመኑ መሄዳቸውን ያመለክታል። ቁጥራቸው ከዛሬ 20 ዓመት በፊት ከነበረው በጣም እጅግ ብዙ የሚባል ቁጥር ማለት ነው 11 ብቻ መግረታቸው ታውቋል። አሁን በሌላ በኩል ግን የፖድካስት ታቢያዎች ወይም ሬዲዮ ታቢያዎች ቴሌቪዥን ታቢያ ሊሆን ቴሌቪዥን ታቢያ ኮስ ከዛሬ ከኢትዮጵያ ቴሌቪዥን ውጪ አላየንም። የፖድካስት ታቢያዎች ግን ቁጥራቸው እየጨመረ መሄዱን ጥናቱ ይናገራል። በአጠቃላይ ግን እንደ ኢትዮጵያ አቆጣጠር ከ1997 ዓ.ም ወዲህ የፕሬሱ ህዋ እንደጠበበ እንደተዳከመ ያስረዳል ይሄ ጥናት። በዚሁ ዜና ላይ ሁኔታውን የበለጠ ለማብራራት የቀረቡት የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴኤታ አቶ ዛዲግ አብርሃ ደግሞ ፕሬሱ መዳከም ሳይሆን የሚታየው ሽግግር መኖሩን ነው ብለዋል። በእሳቸው አረዳድ እንግዲህ ከሀያ ዓመት በፊት በብዛት ሲታተሙ የነበሩት ጋዜጦች የፕሬስ ነጻነትን በተገቢ ሁኔታ ያልተጠቀሙ ኃይሎች የበላይነቱን የያዙበት ጊዜ ነበር ብለዋል። እነዚህ ኃይሎች በጦር ሜዳ ያጡትን ድል በነጻ ፕሬስ ስም እንደገና ለመጨበጥ የሚሰሩበት ጊዜ ነበረ። ይሄ ከ1997 ወዲህ ተቀለበሰ የሚባለው የሽግግር ጊዜ ተጀመረ ማለት ይሻላል ብለው ነበረ እነሳቸው ሌላ ገጽታ ሊሰጡ የሞከሩት። ይሄ ነበር እንግዲህ በእኔ በኩል ያለው።
እንግዲህ ወደ ዩናይትድ ስቴትስ ኤምባሲ ልመልስህና ምናልባት የኢትዮጵያውያን ተሳታፊዎች ነበሩ ብለህኛል በድረገጽ በነበረው ውይይት ላይ ከተነሱት ነጥቦች ውስጥ አሁን የተባለውን ያነሱ ሰዎች አሉ። ይሄንን እንደ ጥያቄ ያቀረቡ ሰዎች ነበሩ ኢትዮጵያውያን።
መልስካቸው ይሄን ጥያቄ ከመመለስ በፊት አያይዘህ እንድትመልሰው እዚህ 259 የታሰሩት ሲፒጄ ያወጣው ዓለም አቀፍ መግለጫ ላይ የኢትዮጵያውያኖችን በተመለከተ 16 ጋዜጠኞች መታሰራቸውን ጠቅሷል። ይሄንን በተመለከተ ውይይቱ ላይ ዩናይትድ ስቴትስ ኤምባሲ ያዘጋጀው ውይይት ላይ የኢትዮጵያ መንግስት ተገኝቶ የሰጠው ምላሽ አለ ወይ? ከኢትዮጵያ የተነሱት ጥያቄዎች ላይ የኢትዮጵያን የጋዜጠኞች እስር በተመለከተ ጥያቄዎቹን ያነሱት ማን ናቸው? በኤምባሲውስ በኩል ውይይቱ ላይ የተነሳ ነገር አለ? ይሄንን በተመለከተ
አንድ ላይ ጠቅላላችሁ ተመልሰልን።
ለነገሩ በእኛ ጋር ከተነሱት ጥያቄዎች ከዚህ ጋር የተያዘ የተነሳም የለም። አንድ የተነሳ ጥያቄ ተጀምሮኝ ከኛ ጋር የዚህ ኦንላይን ወይም ደግሞ የኢንተርኔት
አምደኞች ድረገጽ ጻፊዎች
አምደኞች እነሱ ሳይሆን በኢንተርኔት ላይ መጠቀም ወይም ጋዜጠኝነትን መጠቀም ሜይንስትሪም ጋዜጠኝነትን እንዴት ይረዳል የሚል ጥያቄ ነው ያነሳው እንጂ ስለሌላ ስለታሰሩትም ሆነ ስለተከሰሱ ጋዜጠኞች የቀረበ ጥያቄ የለም። የመንግስት እንደሚመስለኝ የመንግስት ባለስልጣናትም አልነበሩም።
እሺ በጣም እናመሰግናለን መለስካቸው።
በጣም አመሰግናለሁ። ደህና ደሩ።
እሺ እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ዛሬ የዓለም አቀፉ የፕሬስ ነጻነት ቀን ተከብሮ ውሏል። በዚህ ጉዳይ ላይ ሌላም ዘገባ አለን። ወደዛው ነው የምናመራው። ወደ ሁለተኛው ዘገባችን ስናመራ የኢትዮጵያው አስቸኳይ ጊዜ አዋጅ ባለፈው ዓመት በኦሮሚያ ክልል ተጀምሮ ወደ ሰሜኑ የአማራው ክልል ከተዛመተው ህዝባዊ አለመረጋጋት ጋር በተያያዘ ለብዙ ሺህ ሰዎች ወህኒ መውረድ ምክንያት ሆኗል። ከታሳሪዎቹ መካከል ጋዜጠኞችና ጦማሪያን ይገኙባቸዋል። ማርቴ ቫን ዴር ወልፍ ከዛሬው የዓለም አቀፍ የፕሬስ ነጻነት ቀን ቀደም ብላ ከሶስቱ የኢትዮጵያ ብሎገሮች ጋር ያደረገችውን ውይይት ለቪኦኤ ልካልናለች። የዩኒቨርሲቲ መምህርና ሀያሲ ስዩም ተሾመ ለጀርመኑ ሬዲዮ ጣቢያ ዶቼ ቬሌ በሰጠው ቃለ መጠይቅ ላይ የመንግስቱን እንከን በመናገሩ በጥቅምት ወር ለሁለት ወራት እስር ቤት ቆይቷል። ከተፈታ በኋላም በሳምንት በተደጋጋሚ ጊዜያት በተለያዩ የፖለቲካ አምዶችና ማህበራዊ ገጾች ላይ ጽሑፎችን አውጥቷል። አዲሱ አበበ ሙሉ ዘገባ አለው።
የዩኒቨርሲቲ መምህርና ሀያሲ ስዩም ተሾመ ለጀርመኑ ራዲዮ ጣቢያ ዶቼ ቬሌ በሰጠው ቃለ መጠይቅ ላይ የመንግስቱን እንከን በመናገሩ በጥቅምት ወር ለሁለት ወራት እስር ቤት ቆይቷል። ከተፈታ በኋላም በሳምንት በተደጋጋሚ ጊዜያት በተለያዩ የፖለቲካ አምዶችና ማህበራዊ ድረገጾች ላይ ጽሑፎችን አውጥቷል።
ይህን በማደርግበት ጊዜ ከአካባቢ ባለስልጣናት፣ ከኮማንድ ፖስት እና ከደህንነት ባለስልጣናት ብዙ ማስጠንቀቂያዎች ደርሰውኛል። የማደርገውን ሁሉ ባቆም ለነርሱ ዛቻና ማስፈራሪያ እጅ መስጠት ይሆናልና ማስፈራራታቸውን ለመቋቋም መፍትሄው መጻፍ ነበር። በመላ አገሪቱ ለማስፈን የተመኙትን የፍርሃት ቆፈን ለመስበር መጻፌን እቀጥላለሁ።
አስተያየት ለማግኘት ወደ ኢትዮጵያ መንግሥት ቃል አቀባይ የተደረጉ የስልክ ጥሪዎች ሊመለሱ አልቻሉም። ይሁንና መንግሥት በዚህ ጉዳይ ላይ ደጋግሞ በሰጠው አስተያየት እነዚህ ታሳሪዎች በጋዜጠኛ ስም የሚንቀሳቀሱ ሽብርተኞች ናቸው ብሏል። ድንበር የማይወስናቸውን ዘጋቢዎች ያሰባሰበው ሪፖርተርስ ዊዝአውት ቦርደርስ የተሰኘው ቡድን በበኩሉ ባለፈው ጥቅምት ወር የተደነገገው የኢትዮጵያ አስቸኳይ ጊዜ አዋጅ የፕሬስ ነጻነትን እንደገደበና መረጃ ምንጭን እንደዘጋ ይገኛል ብሏል። በዚህም ምክንያት ሪፖርተርስ ዊዝአውት ቦርደርስ በዘንድሮው የ2017 የዓለም የፕሬስ ነጻነት ቀን ሰንጠረዡ ኢትዮጵያን ከ180 አገሮች ውስጥ 150ኛ ላይ አስቀምጧታል። ይህም ባለፈው ዓመት ካገኘችው ማርክ በስምንት ነጥብ ዝቅ ያለ ነው። ለዚህ ደግሞ ቀዳሚው ሕያው ምስክር እኔ ነኝ ይላል ጦማሪ በፈቃዱ ኃይሉ።
When you freely express yourself before the state of emergency, you have a risk of
ሐሳብን በነጻነት መግለጽ ካስቸኳይ ጊዜ አዋጁን በፊት የመታሰር አደጋ ነበረው። ያኔ ግን ደህንነቶች ለምን ፍርድ ቤት እንደሚያቆሙ ምክንያት ይሰጣሉ። ዛሬ ግን ምክንያት መስጠት አያስፈልጋቸውም።
በፈቃዱ ሁለት ጊዜ ነው የታሰረው። እንደ አውሮፓ አቆጣጠር በ2014 የዞን 9 ጦማሪያን በጅምላ የታፈሱ ጊዜ በሽብርተኛነትና ጽሑፎቹ አመስ ቀስቀሰዋል ተብሎ ለአንድ ዓመት ተኩል ታስሯል። እንደገና ባለፈው ዳር ወር ምንም ኦፊሴላዊ ክስ ሳይመሰረትበት ለ40 ቀናት ታስሯል። በአስቸኳይ ጊዜ አዋጁ ዘመን እንደታሰሩትና የተሐድሶ ትምህርት እንደተሰጣቸው እስረኞች ሁሉ እርሱም የዚያ ታዳሚ ነበር። መንግሥት ታሳሪዎቹ ስለ ሕገ መንግሥቱና ስለ ማኅበራዊ እሴቶች ትምህርት ተሰጥቷቸዋል ይላል።
I have met a lot of youngsters who were severely beaten and tortured.
እዚያ ሆኜ ከፍተኛ ድብደባና ወከባ የደረሰባቸውን አያሌ ወጣቶች አግኝቻለሁ። እንድናገርላቸው ግድ የሚለኝን ብዙ አሳዛኝ ታሪኮች ሰምቻለሁ። አብዛኞቹ ለነጻ ፕሬስ ወይም ለማህበራዊ ድረገጾች አንዳችም ቀረቤታ የላቸውም። ስለዚህ ለድምጽ አልባዎቹ ልናገርላቸው ኃላፊነት አለብኝ። በአጠቃላይ ይህን ሁሉ ድብልቅ ስሜት ይዤ ነው ከዚያ የተሐድሶ ትምህርት የወጣሁት።
በአስቸኳይ ጊዜ አዋጁ ሕግ መሠረት ኢትዮጵያውያን አንዳንድ የመገናኛ አውታሮችን እንዳይከታተሉ ተከልክለዋል። እንደ ፌስቡክ የመሰሉ የማህበራዊ መገናኛ አውታር ድረገጾች ዛሬ ድረስ እንደተዘጉ ናቸው። መንግስት በሰጠው መግለጫ መሰረት ያስቸኳይ ጊዜ አዋጁ ያስፈልገበት ምክንያት ባለፈው ዓመት የተቀሰቀሰውን አመጽ ለማስቆምና በአገሪቱም መረጋጋትን ለማስፈን ነው። እናም ፓርላማው ባለፈው መጋቢት ወር ማብቃት የነበረበትን ያስቸኳይ ጊዜ አዋጅ ጊዜ ገደብ ተጨማሪ ጊዜ በመስጠት አራዝሞታል። የመከላከያ ሚኒስትሩ ጸረ ሰላም ርዝራዦች ያሏቸው ኃይሎች ዛሬም አሉ። ጦማሪ አናኒያ ሶሪ አራት ወር ወህኒ ከከረመ በኋላ ነው ክስ ሳይመሰረትበት ባለፈው መጋቢት ከእስር የተለቀቀው። መጻፉንና ማሳተሙን ግን አላቆመም።
ዞስ who are in power and those who claim to lead the society to somewhere should see them.
እነዚህ ስልጣን ላይ ያሉና ማህበረሰቡን እንመራለን የሚሉ ሰዎች ሐሳብን በነጻነት የመግለጽ ጠቀሜታን ሊረዱ ይገባል። በማንኛውም ማህበረሰብ ውስጥ የመናገር ነጻነትና አዳዲስ ሐሳቦችን ማንሸራሸር ለእድገት በር ከፋች ነው።
በምህጻረ ቃሉ ሲፒጄ የሚባለው ለጋዜጠኞች መብት መጠበቅ የቆመው ድርጅት እንዳስቀመጠው ለጋዜጠኞች ገሃነም ከሆኑት ግብጽና ኤርትራ ቀጥሎ ኢትዮጵያ ሶስተኛዋ አፍሪካዊት ሀገር ነች። ዛሬ ጦማሪያን ከፍተኛውንና ጉልሁን የመዘገብ ሚና መጫወት የጀመሩት ብዙ ኢትዮጵያውያን ጋዜጠኞች አገር ጥለው ለስደት በመዳረጋቸው ነው።
ተከታዩም ዘገባችን በዚሁ እስካሁን በያዝናቸው ጉዳዮች ላይ ያተኮረ ነው። በዛሬው ዕለት እየተከበረ የሚገኘውን የዓለም የመገናኛ ብዙሃን ነጻነት ቀንን አስመልክቶ የአሜሪካ ድምጽን ጨምሮ በዩናይትድ ስቴትስ ህዝብ የግብር ድጋፍ የሚንቀሳቀሱ የመገናኛ ብዙሃንን የሚያስተዳድረው ቢቢጂ ከጆርጅ ዋሽንግተን ዩኒቨርሲቲ ጋር በመተባበር ያሰናዳው ውይይት ነው ተከታዩ ዘገባችን። የግልና በመንግስት ድጋፍ የሚንቀሳቀሱ የመገናኛ ብዙሃን የሚገጥሟቸውን ፈተናዎች፣ የዓለም አቀፉ የዜና ምንጮች ለማህበረሰቦች የሚያበረከቱትን አስተዋጽኦ በተመለከተ የተሰናዳውን ውይይት ማርያማ ዲያሎ ዘግባለች። ሄኖክ ሰማግዜና አቀርባዋል።
በዓለም ዙሪያ የታመነ የመረጃ ምንጭ በመገንባት ጥረቶች ላይ ያሉ ክፍተቶችን የገመገመ የሐሰት መረጃዎች በፍጥነት የሚሰራጩባቸውን አምዶች እንዲሁም በዚህ ፈጣን የመረጃ ፍሰት ዘመን ደግሞ የጋዜጠኝነት ስራን አስፈላጊነትና የገጠሙትን ችግሮች የመረመረ ነበር። በቢቢጂና በጆርጅ ዋሽንግተን የጋዜጠኝነትና የህዝብ አመራር ትምህርት ቤት የተሰናዳው ውይይት
They run the gamut from truly despotic places to places we might even have looked at as
መንግስታት ከመገናኛ ብዙሃን ጋር የተለያዩ ግንኙነቶች አላቸው። በአንዳንድ አካባቢዎች አምባገነናዊ ስርዓቶች፣ ዲሞክራሲ በሰፈነባቸው ሀገሮች ደግሞ የመረጃ ፍሰትን ለመቆጣጠር የሚጥሩ መንግስታትን እናስተውላለን። ስለዚህ ዜናና መረጃ የመሰብሰብ ስራን አስቸጋሪና በአንዳንድ ስፍራዎች ደግሞ አደገኛ ያደርጋል።
ማይክል ኦረስከስ የኤንፒአር የማህበረሰብ ሬዲዮ ምክትል ፕሬዝዳንት ናቸው። የአሜሪካ ድምጽን ጨምሮ በርካታ በህዝብ የግብር ገንዘብ የሚንቀሳቀሱ የመገናኛ ብዙሃንን የሚያስተዳድረው ቢቢጂ ዋና ስራ አስፈጻሚ ጆን ላንሲንግ ደግሞ መንግስታት መረጃና ዋቢ ሀቆችን እንዴት ለማጣጣል እንደሚሰሩ አስረድተዋል።
You look at what's happening coming out of the Kremlin and it's really almost beyond a false narrative.
ለምሳሌ በራሽያ ቤተ መንግስት ክሬምሊን የሚደረገውን በትመለከቱ የተሳሳተ መረጃን ከመሰራጨት ያለፈ ነው። ተጨባጭ የሆኑ መረጃዎች የሉም እስከማለት ይደርሳሉ። ስለዚህ አቅና ዋቢ ማጣቀሻዎች ዛሬ በአለም ዙሪያ ዋጋቸውን የሚያዋድቁ መንግስታት በዝተዋል። በቱርክ ይሆነ ያለውንም እንዲሁ መመልከት ይቻላል።
ባለፈው ሳምንት ድንበሬ ለሸጋዜ ኞች ቡድን አመታዊ ዘገባውን ሲያቀርብ እንደ ኢትዮጵያ፣ ራሽያና ቱርክ የመሳሰሉ መንግስታት የመገናኛ ብዙሃንን በማፈን የከፉ ከተባሉት ሀገሮች መዝግቧቸዋል። ሌላኛው የመብት ቡድን ፍሪደም ሃውስ እንዲሁ አርብ ዕለት ባወጣው የመገናኛ ብዙሃን ነጻነት ዘገባ ባለፉት 13 አመታት ባልታየ መልኩ የጋዜጠኝነት ስራና የመገናኛ ብዙሃን ነጻነት አሽቆልቁሏል ሲል ሰፊ ትንተና አስቀምጧል። ለዚህ ምክንያቱ የመገናኛ ብዙሃን በበለጸጉ ዴሞክራሲዎችም ጭምር ከባድ ፈተናዎች እየገጠሟቸው ስራቸውን ለማከናወን በመቸገራቸው እንደሆነ መዝግቧል። የሲኤንኤን ቴሌቪዥን ያለም አቀፍ ዘጋቢ ኤሊስ ላቦት አሜሪካውያን ጋዜጠኞች የገጠሟቸውን ፈተናዎች ታስረዳለች።
Not only is it more difficult for us to bring the world to America, it's becoming increasingly more difficult to bring America to the world.
የሌላውን ዓለም ዜና ለአሜሪካ መዘገብ ብቻ አይደለም ችግራችን። የአሜሪካን ዜና ለሌላው ዓለም መንገር አስቸጋሪ ሆነበት ወቅት ላይ ደርሰናል። በዚህ ያለው የሥራ ሁኔታ አመች አይደለም። በሕግ ተጠያቂ መሆን አለ መሆን አይደለም ችግሩ። ለጋዜጠኞች ሥራና ነጻነት ክብር ጠፍቷል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከመገናኛ ብዙሃን ጋር ያላቸው ግንኙነት የሻከረ መሆኑን ራሳቸው በአደባባይ የሚናገሩት ነው። ትራምፕ የመገናኛ ብዙሃንን ጥቅስ የአሜሪካ ሕዝብ ጠላት፣ ጥቅስ ቀጣፊ ዋሾች ሲሉ በአደባባይ ተደምጠዋል። በዓለም ዙሪያ ለመገናኛ ብዙሃን ነጻነት የሚሟገቱ ድርጅቶች የትራምፕ ንግግር ሌሎች አምባገነን መንግስታትን የልብ ልብ ሰጥቷል ይላሉ። እንደዚህ ባለው ሁኔታ የአሜሪካ ድምጽና የጋዜጠኝነት ስራዎች በትራምፕ አስተዳደር ላይ ገለልተኛ የሆነ ዘገባ ማቅረብ ይችላሉ ተብሎ የተጠየቁት የቢቢጂ ዋና ስራ አስፈጻሚ ጆን ላንሲንግ የቪኦኤ ነጻነት በመተዳደሪያ ደንብ ህጋዊ ድጋፍ ያለው መሆኑን መረዳት ያስፈልጋል ብለዋል።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፈው። ወይዘሮ ጸጋ ስዩም ኤርትራዊ አሜሪካዊ ናት። ላለፉት 20 አመታት በተለያዩ የስራ መስኮች በአይቢኤም ድርጅት ውስጥ ሰርታለች። አሁን ፐርል ሊደርሺፕ ኢንስቲትዩት የተባለ በኖርዝ ካሮላይና ለተማሪዎችና ለሴቶች ስልጠናን የሚሰጥ ለትርፍ ያልተቋቋመ ድርጅት አቋቁማ በመስራት ላይ ትገኛለች። ጽዮን ግርማ ስለስራዎቿ አነጋግራታለች።
አሁን በፐር ሊደርሺፕ ኢንስቲትዩት የሚባል ድርጅት ነው ያቋቋምኩት በ2009 ሆኖ የተመሰረተ ስለሆነ እሱ ለሴቶችና ሴት ልጆች ለማሰልጠን የተደራጀ ኦርጋኒዜሽን ነው። ሴቶች እንግዲህ ልዩ የሆነ ችሎታ እንዲኖራቸው፣ በራሳቸው መተማመን ኮንፊደንስ እንዲኖራቸው የሚያሰልጥን ድርጅት በመሆኑ ብቻ ሳይሆን STEM related STEM መሆኑ ምንድነው? STEM is science, technology, engineering and math. አካባቢ ያለው ልዩ አይነት ሂል እንዲኖራቸው ነው ፕሮግራም የምናደርገው። ለሴቶቹ የትልቆች ሴቶች ሴሚናር ወይንም ውይይት እናደርጋለን። ለሴቶች ልጆች ደግሞ ከ6ኛ እስከ 12ኛ ክፍል ያሉት ልጆች ሳመር ሲሆን ሳመር ካምፕ አለን፣ STEM ካምፕ አለን። ከነ ዩኒቨርሲቲዎች ውስጥ ያሉት የተማማን የምናደርገው ፕሮግራሞች አሉ። ተለቅ ያሉት ዩኒቨርሲቲ የሆኖች ደግሞ ኮችንግ ላይፍ ስኪልስ የሚባል ምን አይነት ክፍተት አለ፣ ምን አይነት ጋፕ አለ ለሚለው ነገር እንዴት አድርገን ይህንን ጋፖች ይህንን ክፍተት እንዘጋዋለን ተባባልን። ፕሮግራም አውጥተን ከዩኒቨርሲቲውም ከሌሎቹ ሰናይ ተግባር ያላቸው ካምፓኒዎች እዚህ የተስማማን እናደርጋለን።
ለአሜሪካውያን ልጆችና ለአሜሪካውያን ወላጆች ነው ይህንን የምትሰጡት?
ኖ አክቹሊ የኔ ፎከስ አክቹሊ ኦፍኮርስ አሜሪካን ልጆች ብቻ ናቸው የምናገኘው፣ ግን በብዛት ይሄ ያለው ኮሚኒቲ የአበሻ ኮሚኒቲ ኢትዮጵያ ይሁን ኤሪትራ ይሁን ያለው ልጆች ከቤተክርስቲያኖቹም ይሁን ከሌሎቹ በየቦታው የሚገኙበት ቤተሰቦች እና ልጆች እናገኛለን። አንድ ጥቅም ደስ የሚለኝ የማየው ከሆነ ደግሞ ብዙ ልጆች የአበሻ ልጆች እዚህ ያሉትን አብዛኛው እንደዚህ አይነት ፕሮግራም ውስጥ የገቡት አሁን ስናያቸው ፎር ላስት 12 ይርስ ጥሩ ስራ ወይንም ኮሌጅ እየጨረሱ ኑሯቸውን እያሻሻሉ ብቻ ሳይሆን ለሌሎቹ ትንንሾቹም ሆኖ ነው የሚቀጥሉታል።
በ2015 የአውሮፓውያን አቆጣጠር በተባበሩት መንግስታት ድርጅት የሴቶች ጉባኤ ላይ ተገኝተሽ ሀሳብ አቅርበሻል። እንደውም ያቀረብሽው ሀሳብ በ2030 ይተገበራል በተባለው የተባበሩት መንግስታት ድርጅት እቅድ ላይ ተመዝግቧል፣ ተቀባይነት አግኝቷል ተብሏልና እስቲ ስለሱ ንገሪ።
የዩናይትድ ኔሽንስ ተጠሪ ሆኜ የሄድኩበት በ2015 ነው። 2015 እንደምታስታውሽው ሰስቴይነብል ዲቨሎፕመንት ጎል ፕላን የሚባለውን አሁን ሁሉ አገሮ የዓለም ሀገር በሙሉ የተስማሙበት ሰፕተምበር ላይ እኔ ግን የጉንበት አካባቢ 2015 እንደኛ የመሳሰሉ ካምፓኒዎች እንደኛ የመሳሰሉ ድርጅቶች ተጠርተን ምን አይነት ፕሮግራም ይፈጠር ለሚለው ለ17ቱን ጎሎች የሚጠቅም ስለተባለ በሴቶች መካከል ያለውን ጋፕ እንግዲህ ያለውን ክፍተት እንዴት አድርገን ህዝቡን ለማሻሻል ለራሳቸው ሴቶች እንግዲህ የሴቶች ስልጠና ሲፈጠር ሁሉ ጊዜ እንግዲህ የሚታይ ከሆነ ለልጆቻቸው ብቻ ለራሳቸው ሳይሆን ለልጆቻቸው፣ ለቤተሰቦቹ እና በተለይ ደግሞ ለኢኮኖሚ ለማሻሻል ስለሆኑ እኔ የተናገርኩት የኔን መልእክት የነበረው ምንድን ነው? በተለይ በስቴም ላይ ስራ ወይንም ልዩ አይነት ስኪል ካገኙ ይሄ በጣም ጠቃሚ ሊሆን ይችላል የሚለውን ንግግር ሀሳብ ነው ያቀረብኩት። ከነዛ እንግዲህ ናምበር 5 ተብሎ 17ቱን ጎሎች አንደኛውን አምስት ቁጥር የሴቶች ማሰልጠን ስለሆነ በ2015 መጨረሻ ላይ የዓለም አገሮች መንግስት በሙሉ እንደ ፕሮግራም ወስዶ እንግዲህ ከድህነት ማውጣት የሚቻልበት መንገድ ምንድን ነው ተብሎ ይህንን ውይይት ተደርጎ ነው ተጠርቼ መሄዴ እዛ ኒውዮርክ ሄጄ መናገር።
በጣም አመሰግናለሁ። እግዜር ስጥልኝ ወይዘሮ ጸጋ፣ መልካም ጊዜ። እሺ፣
ቴንክ ዩ ላንች ምራ። አመሰግናለሁ። መልካም ቀን።
የሶማሊያው ፕሬዚዳንት መሐመድ አብዱላሂ መሐመድ ወይም ፎርማጆ በኢትዮጵያ በጉብኝት ላይ እንደሚገኙ ገልጸን ነበር። የዚህን ሙሉ ዘገባ በማታው ምሽት ተከታተሉት። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል።
በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ደናደሩ።